አንድ አመት የደፈነው የመካከለኛው ምስራቅ ግጭት ከእስራኤልና ጋዛ አልፎ ሌሎች የቀጠናዊ ሀገራትንም አምሷል። የአፍሪካ ቀንድና መካከለኛው ምስራቅ ጉዳዮች ከፍተኛ ተመራማሪ ዶክተር በለጠ በላቸው ግጭቱ ካስከተለው ሰብአዊ ቀውስ ባለፈ ይዞት የመጣው ዓለም አቀፋዊ ጫናም የበረታ ሆኗል ይላሉ። አስማማው ነው በዚህ ጉዳይ ላይ አነጋግሯቸዋል እንደሚከተለው ይቀርባል።
ሁላችንም እንደምናውቀው መካከለኛው ምስራቅ የሚባለው አካባቢ ሁልጊዜም የውጥረትና የቀውስ ቀጠና ሆኖ የቆየ አካባቢ ነው። የዛሬ አመትም ኦክቶበር 7 የፓለስታይን አማጽያን በእስራኤል ላይ የፈጸሙት ጥቃት አስደንጋጭ ቢሆንም እና ከዚህ ቀደም ከተደረጉ ሙከራዎች በአይነቱ የተለየ እስራኤል ላይ ያደረሰው ጉዳትም እንደዚሁ ገጥሞ ማያውቅ ቢሆንም ግን ደግሞ ያልታሰበ ያልተገመተ ሊሆን አይችልም ተብሎ ሙሉ በሙሉ ማይታለም አይደለም እና የቀጠናው ውጥረት በአግባቡ ያለመፈታቱ ውጤትም ጭምር ተደርጎ ሊወሰድ ይችላል። ግን የዛሬ አመት የተፈጠረው ጉዳይ በቅርብ ጊዜ መካከለኛው ምስራቅ ከተፈጠሩ ትልልቅ ክስተቶች መካከል አንዱ ተደርጎ ሊወሰድ ይችላል። ከዛ ጋርም በተያያዘ የመካከለኛውን ምስራቅ የየሀገራቱን ግንኙነት በእስራኤልና በፍልስጤም ህዝቦች መካከል ያለውን ብቻ ሳይሆን እስራኤል ከተቀረው የመካከለኛው ምስራቅ ሀገሮች ጋር፣ እስራኤል ከሌሎች የዓለም ሀያላን ሀገሮች ጋር ያላትን ግንኙነት በእጅጉ የሚወስን ሆኖ ያለፈ ክስተት ነው። እንግዲህ እስራኤልን በተመለከተ ኦክቶበር 7 እንደ ትልቅ ላንድማርክ ሊወሰድ ይችላል። ከኦክቶበር 8 ጀምሮ ደግሞ ፍልስጤሞቹ ለአንድ አመት የዘለቀ እጅግ በጣም ከባድ የሆነ የሰብአዊ ቀውስ የደረሰባቸው በጦርነት ውስጥም እንዲዳሽቁ ምክንያት የፈጠረ ነው እና በሁለቱም ወገን ለአንዱ ኦክቶበር 7 ለሌላኛው ከኦክቶበር 8 ጀምሮ ያለው ሊከበር የሚችል ሊታሰብ የሚችል ነው እና ሁለቱንም ወገን ቀጠናውንም ዓለምንም ጭምር ያመሰ ክስተት ሆኖ የተመዘገበ ነው።
መቀመጫቸውን ጋዛ ያደረጉት የሐማስ ታጣቂዎች በእስራኤል ላይ ያለን ጥቃት ፈጸሙ ኦክቶበር 7 ላይ፣ ኦክቶበር 8 ደግሞ በፈረንጆቹ ማለት ነው እንደ አውሮፓውያን አቆጣጠር እስራኤል ደግሞ ለዛ ጥቃት ምላሽ የሚሆን እርምጃዎች መውሰድ ጀመረች። እሱ ኔታ መካከለኛው ምስራቅን ወደ ምን አቅጣጫ ወሰደው ማለት እንችላለን? አሁን የሆኑት ነገሮች ውስጥ የሚጠበቁ ነበሩ?
አሁንም ትንሽ ሰፋ አድርጎ ማየት ያስፈልጋል። የዓለም አጠቃላይ የጂኦፖለቲካ ሁኔታ በፍጥነት እየተቀያየረና እንደ ኦክቶበር 7 አይነት አስደንጋጭ ጥቃቶችን በተደጋጋሚ ማየት ጀምረናል። ዓለም ከዚህ ቀደም እነኚህን ጥቃቶች አስቀድሞ መከላከያ ከተከሰቱም በኋላ መፍትሄ መፈለጊያ የነበሩ መካኒዝሞች እየተሸረሸሩ ስለመጡ ከእስራኤልና ከጋዛ ግጭት በፊትም እንደዚሁ ዓለምን ያስደመሙ ሊከሰቱ ይችላሉ ተብሎ የማይጠበቁ ግጭቶች በመካከለኛው ምስራቅም በተቀረውም የዓለም ክፍል ሲከሰቱ ቆይተዋል። ለምሳሌ መጀመሪያ ራሽያ ክራይሚያ የምትባለውን ግዛት በጉልበት ስትይዝ ዓለም ለዚያ የሚሆን አጸፋዊ መልስ መመለስ ያልቻለበት ጊዜ አስተናግደን ነበር ከ10 ዓመት በፊት አካባቢ። ከዚያ ደግሞ የዩክሬን ጦርነትም ሲነሳ እንደዚሁ ዘላቂ የሆነ መፍትሄ ማበጀት ያልተቻለበት እና ወዲያውኑ ወደ ጎራ ክፍፍል የተመራበት ነው። በሳውዝኢስት ኤሽያ ሲ በአሜሪካ መንግስትና በቻይና መንግስት በተቀረቱም የዛ አካባቢ ሀገሮች መካከል ያሉ ግጭቶች ውጥረቶች የዚሁ ንጸብራቅ ናቸው እና ይሄንን ታሳቢ ስናደርግ እንደዚሁም በአረብ ሀገሮች መካከል የተከሰተው የአረብ ስፕሪንግ የምንለው ከዚያም በኋላ ተከታታይ መንግስታት ሲወድቁ አብዮቶች ሲነሱ እንደ ሲሪያ እንደ የመን ያሉ መንግስታት ሲፈርሱ ሲዳከሙ ስናይ ለረጅም ጊዜ በውጥረት የቆዩት የፍልስጤምና የእስራኤል ጉዳይም የጊዜ ጉዳይ ነው እንጂ ከበድ ወዳለ ግጭት እንደሚያመራ ታሳቢ ማድረጉ ያን ያክል የሚከብድ አይደለም። በተለይ የሐማስ ታጣቂዎች ለረጅም ጊዜ ሲዘጋጁ ቆይተዋል። የእስራኤልና የፍልስጤም ግጭት በተለመደው ማዕቀፍ ውስጥ ሊፈታ እንደማይችል እየገመቱ ስለመጡ ወታደራዊ ቁርሾ እንደሚኖር ከበፊቱም ታሳቢ ይደረጋል። ከጋዛና ከእስራኤል በተጨማሪ የሂዝቦላም ጉዳይ አለ። በታችም በየመን በኩል የሁቲ ታጣቂዎች እንደዚሁ እስራኤል ጋር ውጥረት ውስጥ የገቡበት በተደጋጋሚ ኢራን ከእስራኤል ጋር፣ ቱርክ ከእስራኤል ጋር ግጭት ውስጥ እየገቡ ያየንበት ጊዜ ስለሆነ ይሄ ጉዳይ ወደ ለየለት ግጭት ሊያመራ እንደሚችል ይጠበቅ ነበር እና እንግዲህ ድንገት ያ ጥቃት እና የእስራኤል መንግስት የእስራኤል መከላከያ ኃይል ሊቋቋመው በማይችለው ደረጃ መፈጠሩ ነው ይበልጥ አስደንጋጭ ሆነው። ይሄ በርግጥ ከግዛ በኋላ ውዝግብ ያስነሳ ያለ ነጥብ ነው። ያ ሁሉንም ነገር ማድረግ የሚችል ተብሎ የሚታሰበው የእስራኤል የደህንነት ኃይል ይሄንን ጥቃት እንዴት ቀድሞ መገመት አልቻለም የሚለው እስካሁን ድረስ ያነጋገረ ነው። ከግጭቱ ጋር በተያያዘ አሁን የምንረዳው ከጋዛ ከፍልስጤም አልፎ ጉዳዩ ወደ ደቡብ ሊባኖስ ጭምር እየገባና እየሰፋ እንደመጣ ልንረዳ እንችላለን።
የተባበሩት መንግስታት ድርጅት መረጃዎች እንደሚያሳዩት ወደ 40 ሺህ አካባቢ ንጹሃን ዜጎች ተገድሏል። 1200 የሚሆኑት በመጀመሪያው ኦክቶበር 7 ከተገደሉት እስራኤላውያን በተጨማሪ ማለት ነው። አሁን ሟቾቹ ቁጥር 40 ሺህ አካባቢ ደርሷል። ስለዚህ በሰብአዊ ጉዳት ውስጥ የተፈናቀሉትን ፍልስጤማውያን በርካቶች ናቸው። አሁን ደግሞ በሊባኖስም አለ።
እንግዲህ በቅርብ ጊዜ በዓለማችን የሚደረጉ ጦርነቶች እጅግ በጣም አውዳሚ የሆኑ ሰብአዊ ቀውሳቸውም እንደዚሁ የማይገመት እየሆነ መጥቷል። ይህንን በዚሁ በአፍሪካ ቀንድ ውስጥ በሚደረጉ ግጭቶች፣ ኢትዮጵያ ውስጥ በተደረገው ግጭት ማስተዋል ችለናል። እስራኤል በጋዛ ሰዎች ላይ በፍልስጤም ሰዎች ላይ የወሰደቻቸው እርምጃዎች እጅግ በጣም ከባድ ናቸው፣ አስተቃቂም ጭምር ናቸው። በአንድ ዓመት ውስጥ 40 ሺህ ሰው መሞቱ ብቻ ሳይሆን እነኛ ሰዎች ተመልሰው የማይገቡበት መኖሪያቸው ቀያቸው የኔ ነው የሚሉት ቦታ ሁሉ እንዲፈርስ እንዲወድም የተደረገበት ጭምር ነው። ቀውሱ በሞቱት ሰዎች ብቻ የሚለካ አይደለም። በቀጣይም የሚኖሩ የፍልስጤም ትውልዶች እንዳይኖሩበት ጭምር እየተደረገ ያለ ስለሆነ የሰብአዊ ቀውሱ ግምገማ ይሄንንም ያካተተ እንዲሆን ያስፈልጋል። እንግዲህ እስራኤላውያን ሞተዋል፣ ፍልስጤሞች ሞተዋል፣ አሁን ደግሞ የሊባኖስ ሰዎች እየሞቱ ነው። ይሄ ጉዳይ በዚህ አይነት እየሄደ ከሆነ ከሚሞቱ ሰዎች ባሻገር ቀውሱ አጠቃላይ ፖለቲካዊ ኢኮኖሚያዊም ጭምር እየሆነ እንደሚመጣ ምንም ጥርጥር የለውም። ብዙ ጊዜ እስራኤል በወታደራዊ የበላይነት አካባቢውን አጠቃች፣ ሂዝቦላ ውስጥ የፈለገችውን አይነት ቴክኖሎጂ ተጠቅማ እርምጃ መውሰድ ትችላለች፣ መሪዎችን መግደል ትችላለች፣ ኢራንን አጸፋ እርምጃ ትወስዳለች እየተባለ ነው የሚቀመጠው። ግን የአንዱ ዓመት ጦርነት በእስራኤል ኢኮኖሚ ላይ ያደረሰው ውድመት እስካሁን ድረስ የውይይት ርዕስ ሆኖ እየወጣ አይደለም። ስለዚህ ዘርፈ ብዙ የሆነ ምልከታ ያስፈልገዋል።
አሁን ቀጣይ ሁኔታዎች ምንድን ናቸው? የእስራኤል ከኢራን የሚሳይል ማስወንጨፍ ድርጊት በኋላ ምላሿ ምን ይሆናል የሚለው እስካሁን የታወቀ ነገር የለም። ስለዚህ ሁኔታዎቹ ወዴት ነው የሚሄዱት? ቀጣይ ዓለም አቀፋዊ ሁኔታውስ በምን ሁኔታ ይሆናል የሚለውን የመጨረሻ ሀሳብ አድርገን እናንሳ።
ከእስራኤል መንግስታዊ ባህሪ አንጻር ለኢራን የሰሞኑ ጥቃት አጸፋ እንደምትወስድ ምንም ጥርጥር የለውም። አጸፋው ምን አይነት ሊሆን ይችላል የሚለው ነው ሁሉንም እያነጋገረ ያለው። የአሜሪካው ፕሬዚደንት ጆ ባይደን እንዳሳሰቡት እስራኤል የኢራንን የኒውክሌር ፋሲሊቲ እንዳታጠቃ ይፈለጋል። ያ የኒውክሌር ፋሲሊቲ የማጥቃት ሙከራ ከተደረገ ኢራን የምትወስደው የመልስ ምት ተራ የሚሳኤል እና የሮኬት ውርወራ ብቻ እንደማይሆን ይገመታል። እንግዲህ በይፋ እንደሚታወቀው ኢራንም እስራኤልም የኒውክሌር መሳሪያ የታጠቁ አገራት ናቸው እና ጉዳዩ ከተራ ግጭት በሚሳኤል ከመደባደብ አልፎ ወደ ኒውክሌር ጦርነት የሚገባ ከሆነ መዘዙ ሌሎችንም የኒውክሌር ኃይል የታጠቁ አገራትን በጎን ሊያሰልፍ ይችላል። ይሄ ደግሞ ማንም ሀገር እኔ የተሻለ ኒውክሌር መሳሪያ አለኝና ላስፈራራ የሚልበት ደረጃ ላይ የሚደረስ አይደለም። ስለዚህ እስራኤል ይሄንን ሁለት ጊዜ ታስበዋለች ተብሎ ይታሰባል። አጸፋ ይኖራል በሆነ መልኩ። ለምን ከዚህ ቀደምም የነበሩ የሐማስ መሪዎችን የኢራንንም ወታደራዊ ኃላፊዎች ቴህራን ድረስ ገብታ መግደል ችላለች። ስለዚህ የሆነ አንድ ትልቅ እርምጃ እንደምትወስድ ይገመታል። ግን ውጥረቱን ይበልጥ የሚያባብስ ሳይሆን የተወሰነ የሚገድብ እና ኢራንም አርፋ እንድትቀመጥ ሊያደርግ የሚችል አጸፋ እንደሚሆን ይገመታል። ግን ኢራን ከዚህ በኋላ ወደ ኋላም ትመለሳለች ብሎ ማሰቡም እንደዚሁ የዋህነት ሊሆን ይችላል። እንግዲህ ከዚህ ቀደም የዩክሬንና የራሽያ ጦርነት ሲፈጠር ምንም እንኳን ጉዳዩ የዩክሬን የራሽያ የአውሮፓና የምዕራቦቹ ተብሎ ቢታሰብም ዳፋው እንዴት እስከ አፍሪካ ቀንድ ሀገራት ድረስ እንደደረሰ በዩክሬንና በራሽያ ስንዴና ሌሎች ምርቶች ላይ ተመረኮዙ የአፍሪካ ሀገራት እንዴት ለስንዴ እጥረት እንደተጋለጡ ተመልክተናል። አሁንም የፍልስጤምና የጋዛ የእስራኤል ጦርነት እየሰፋ ሲመጣ እንደ ኢራን አይነት ሀገሮች እየገቡ ሲመጡ የፐርሺያን ገልፍ የቀይ ባህር ቀጠና የሜዲትራኒያን ቀጠና የምንላቸው የጦርነት ቀጠና ይሆኑ ይመጣሉ። በዚያ በኩል የሚተላለፉ ዓለም አቀፍ ንግዶች የተስተጓጎሉ ይመጣሉ። የአየር በረራዎች የቆሙ እንደሆነ አይተናል። እነኚህ ሌሎቹ ሀገሮች ሳይወዱ በግድ ጫና ውስጥ እንዲገቡ የሚያደርጉ ናቸው። ስለዚህ የዘይት እጥረቱ፣ የመርከብ መጓጓዣ ችግር ይከሰታልና እነኚህ ሁሉ በሌሎቹ ሶስተኛ ሀገራት ላይ ሁሉ ጫና ማሳደራቸው የሚቀር አይደለምና ጉዳዩ ቶሎ እልባት እንዲያገኝ የሚፈለገው ለፍልስጤምና ለእስራኤል ብቻ ተብሎ ሳይሆን ለቀጠናው እንደዚሁም ለዓለም ሰላምና የኢኮኖሚ እንቅስቃሴ ትልቅ ተጽዕኖ ስላለው ነው። እና ይሄ ጉዳይ በአፍሪካ ቀንድ እንዳሉ እንደ ኢትዮጵያ ያሉ ሀገራትም በአትኩሮት ሊከታተሉት ሲሪየስሊ ሊያስቡበት የሚገባ ጉዳይ ነው።
ዶክተር በለጠ በመካከለኛው ምስራቅ አውናኝ ሁኔታ ላይ ለሰጡን ሐሳብ በአሜሪካ ድምጽ አድማጮቻችን እናመሰግናለን። መልካም ምሽት ይሁንልዎት።
መልካም ምሽት።